ደቻቱ ወይም አንደኛ መንገድ ነው ትውልድና እድገቷ። ከልጅነቷ ጀምሮ በስፖርታዊ እንቅስቃሴ ዙሪያ ንቁ ተሳትፎ ነበራት። ልጅነቷን ያሳለፈችው ከወንዶች ጋር ኳስ እየተጫወተች ነው። የሰርከስ ድራይቫ መስራችም ነች። እድሜዋ ከፍ ካለ በኋላም አሁን ኮሎኔል አሸዋ ዳር በሚገኘውና በስሟ በተሰየመው መሰረት ሜዳ ታዳጊዎችን በማሰልጠን በርካታ አመታትን አሳልፋለች። ከ12 አመታት በላይ ያለምንም አቅም ግንባታ በግሏ ባላት አቅም ታዳጊዎችን ስታሰለጥንና ውድድሮችን እያዘጋጀች ስታወዳድር ቆይታለች። ከ12 አመታት ቆይታ በኋላ ግን ለመጀመሪያ ጊዜ የስፖርት ኮሚሽን ያሰልጣኝነት ስልጠና እድል አግኝታለች። ያገኘችውን እድል በአግባቡ ተጠቅማ በ2002 ዓመተ ምህረት ለመጀመሪያ ጊዜ የሴቶች ብሔራዊ ቡድንን የማሰልጠን እድል አግኝታለች። በዋናነት ትልቅ እውቅናና አድናቆት ያተረፈላት ግን የድሬዳዋ ከነማ ለ3 አመታት ፕሪሚየር ሊጉን ለመቀላቀል ሞክሮ ያልተሳካለትን መሰረት በያዘችው አመት ታሳካው ነበር። ይህን ተከትሎም በኢትዮጵያም በአፍሪካም የመጀመሪያዋ የወንዶች ፕሪሚየር ሊግ አሰልጣኝ ለመሆን በቃች። ምንም እንኳ ክለቡ ያንን አመት ከመውረድ ስጋት ነጻ ሆኖ በቀጣዩ አመታት ከነበሩት ከ2009 እና ከ2010 በተሻለ ውጤት ሊጉን ቢያጠናቀቅም እሷ ግን ከአንድ አመት በላይ በሊጉ እንድትቀጥል አልተፈለገም ነበር። ስለ ያን ሁኔታ መሰረት እንዲታስታውሳለች።
በጣም ከባድ ነገር ነው። ጥሩ ስራ የምትሰራ ከሆነ እውነተኛ ከሆንክ ለብዙ ነገር የማትመች ከሆነ እና ኖ ብለህ የምትል ከሆነ የራስህን ኃላፊነት በአግባቡ የምትወጣ ከሆነ ተፈላጊነት በጣም እየቀነሰ ነው የሚመጣው። እና እኔ የምሰራው በእንደዛ ነው። እኔ ሴትም ብሆን በፍጹም ስብናዬን የሚነካ አሊያም ደግሞ የኔን ሞራል የሚነኩ ነገሮች አሳልፌ ራሴን አልፈጥም። ሁልጊዜ ለህሊናዬ ነው መስራት የምፈልገው። እውነትን በጣም አስቀድማለሁ። የማይመቸኝ ነገሮች ካሉ እከራከራለሁ። በእኔ ስራ ውስጥም የሚገቡ ካሉ ደግሞ ያንን ሀሳብ አልቀበልም። ስለዚህ ይሄ ነገር እየተመቸዋቸው አልመሰለኝም። አንተ ቡድኑን ውጤታማ እንደማድረግህ ሳይሆን ከዛ በኋላ እንደፈለጉ ማሽከርከር ነበር የፈለጉት። አንድ ይሄ ነው። ሁለተኛ ግን በጣም የሚገርምህ ነገር አንደኛው ዙር ላይ አምስተኛ ሆነን ነው የጨረሰው። ሁለተኛ አጋማሽን ላይ ጥሩ ነበር። ይገርማል። ስንጀምር ከአምስቱ ጨዋታዎች ሶስቱን አሸንፌ አንድ አቻ ወጥቼ አንድ ነው የተሸነፍኩት። ጎርኪስን በሜዳ አሸንፌ፣ ዳሽንን በሜዳ አሸንፌ፣ ከሜዳ ውጭ ደግሞ ሆሳናን አሸንፌ፣ ከሲዳማ ጋር አቻ ወጥቼ አዋሳ ሜዳ ተሸንፌ ከአምስት ጨዋታ 10 ነጥብ ይሸናል። ይሄ በጣም ትልቅ ሪዛልት። ይሄን የያዘ ቡድን ከዛ በኋላ የሚንበረከክበት ምክንያት ለስራ የምቹ የሆኑ ነገሮች አልነበሩኝም። በጣም በጣም በህይወት የሚያሳዝነኝ እሱ ብቻ አይደለም። በጣም የሚገርም ነገር እኔ ውድድሩ ካለቀ በኋላ 40 ምንጭ ላይ አልሄድኩም። ከዛ በኋላ ግን ልጆቹ ወደ ቤታቸው እንዳይሄዱ ታዘው በፕሬዚዳንቱ ወደ ድሬዳዋ ተመልሰው እኔ እንድገመገም የተደረገ።
ድሬዳዋ ከነማን ከለቀቀች በኋላ በአሜሪካ አመታዊን የትውልድ ኢትዮጵያውያን ስፖርት ሻምፒዮና ላይ በእንግድነት የተገኘች ሲሆን ብዙም ሳትቆይ የኢትዮጵያ ሴቶች ብሔራዊ ቡድንን ማለትም ልሲዎችን እንድታሰለጥን ድጋሚ እድል ተሰጣት። ከልሲዎቹ ጋር ስለነበራት ቆይታ እንዲህ ትላለች።
የልሲ አሰልጣኝ ቆይታ የሆነ 2 ጊዜ ነው። በመጀመሪያ 2002 ዓ.ም ነው። ይህ ደግሞ ለመጀመሪያ ጊዜ ነው። ምክንያቱም ከዛ ፊት ለበርካታ ጊዜ በወንዶች ብቻ ነበር የልሲ ቡድን የሚሰለጥ ነው። በዋና አሰልጣኝነት እኔ ነኝ የመጀመሪያ በ2002 በዋና አሰልጣኝነት የልሲ ቡድን የመራው። በዛም ጥሩ ነገር ነበር የሰራው። ለሁለተኛ ጊዜ ያስኩት ደግሞ አሁን በ2009 ዓ.ም ነው። ሴካፋ ላይ የሚከፈለውን ቡድን ያስኩትኝ ጥሩ ነገር ነበር የነበረን። ለዋንጫም ማለፍ ይገባን ነበር። በራሳችን ጥቃቅን ስህተቶች ሳናስከሰና ሁሉን ልባድ እየመራን ነው ከሁለት ለባዶ 3-2 የተሸነፍ ነው። እና ይሄ የራሳችን ድክመት ነው። አንዳንዴ ለመቀበል የሚከብዱ ውጤቶች ናቸው የሚገጥሙ እና እዛ ላይ 3ኛ ወጥተን የመጀመሪያ የኢትዮጵያ ሴቶች ብሔራዊ ቡድን የናስ ሜዳሊያ ይዘን መጥተናል። እና ለእቄ አይደለም ከዛ ቡድን እንደምቀጥል ነበር ሁሉም ቃል የገባለኝ። ነገር ግን ያው ብዙ ጊዜ እኛ ኢትዮጵያ እግር ኳስ የሚነገረው እና የሚወራበት ነገር አለ። ብዙ ጊዜ በቋሚነት አሰልጣኞችን አይቀጥርም። ውድድር ሲደርስ ብቻ የ2 ወር የ3 ወር ኮንትራክት እየሰጠ ነው የሚያካሄደው እና ከዛም በኋላ ውሌ እንዲቀጥል በተደጋጋሚ ጥያቄ ባቀርበን በጀት እንደሌላቸው፣ ነገር ግን ውድድሮችን እንድመለከት እና ወደ ክልልም ሲሄድ አበል እየተከፈለኝ እንድሰራ ተነግሮኝ ነበር እና ይህንን እየሰራሁ እያለ ነው በመሀል ካልታወቀ ምክንያት እንደገና ሌላ አሰልጣኝ እንዲመጣ የተደረገው እና የእኛ ኢትዮጵያ እግር ኳስ ብዙ ጊዜ ወይ ቲፎዞ ወይ ዘመድ ይፈልጋል። ስለዚህ እኔ ደግሞ ቲፎዞ እና ዘመድ የለኝም። ያለኝ ነገር ቢኖር እውቀቴ ነው። ስለዚህ ይህንን ነገር እድል ማግኘት አልቻልኩ።
መሰረት፣ በአሁኑ ሰዓት ጀማር ሮጎራና ዶክተር አቤልን የመሳሰሉ የከተማዋ ስፖርት ወዳድ ባለሀብቶች በሚያደርጉት ድጋፍ ታዳጊዎችን በግሏ እያሰለጠነች ሲሆን በዚህም በያዝነው ዓመት ብቻ 4 ታዳጊዎች ለድሬዳዋ ከነማ የተስፋ ቡድን እንዲታቀፉ ማድረግ ችላለች። የገንዘብ ጥቅም የሚገኝበት ስራ ባይሆንም ከየትኛውም ስራ በላይ ደስ ብሏት እንደምትሰራው ነው መሰረት የምትናገረው። ከአሰልጣኝ እስከ ተጫዋች፣ ከዳኛ እስከ ፌዴሬሽን እና ክለብ አመራር በወንዶች የተያዘው እግር ኳስ ለሴት ልጅ አልጋ ባልጋ ነው ወይ አልናት?
ከባድ ነው። እኔ መጀመሪያ ለሚመስለኝ ምናልባት እውቅና ሳታገኝ ሌብልህን ሳያድግ እታች ስለሆንክ ብቻ ተጽዕኖ የሚያድርብህ ይመስለኝ ነው። ብዙ ነገር ሰራው ከሴትም አልፎ ከታዳጊዎችም አልፎ ደግሞ በአፍሪካም ራሱ ብቸኛ የሆነ ወንዶችን ቡድን በፕሪምየር ሊግ ደረጃ ማሰልጠን ስትጀምር ደግሞ አሁን በቃ ኮምፒት አድርጌያለሁ ብለህ ታስባለህ። ግን እዚህ ሌብልን ደርሰህ ምስሉ አመለካከቱ ያው ሴትነትህ ነው እንጂ ያንተ ብቃት መቼም ተለክቶ ያውቃል። አንዳንድ ሰው ለሴቶች ያለው አመለካከት ጥሩ ሆኖ ብቃትህን ለክቶ እድሎችን ሊሰጥህ ይሆናል እንጂ በአብዛኛው ግን በጣም አስቸጋሪ ነው።
መሰረት፣ በአሁኑ ሰዓት የስፖርት ህይወቷን የሚዳስስ መጽሐፍ ለማሳተም ዝግጅት ላይ ነች። በእግር ኳስ ብቻ ሳይሆን በሌሎች ዘርፎችም ያሉ ሴቶች ከስኬት ማማ ላይ እንዲወጡ ምን ትመክሪያቸዋለሽ ብለናት ነበር።
ለምሳሌ በደሞዝ ብናይ አንድ ኢንጂነር ሴት እና አንድ ወንድ ኢንጂነር እኩል እንደማይከፈላቸው ነው እየሰማሁት እና ይሄ ኢትዮጵያ ውስጥ እንዳለ ሳት ለእኔ በጣም ነው ይገረም። ምክንያቱም እኔ ፕሪሚየር ሊግ ሆኜ 13500 ብር ነበር የሚከፈለው። ከኔ አነሰው የወረደው የሆሳና እና የዳሽን ቡድን አሰልጣኞች ግን 40000 እና 30000 ነበር የሚከፈላቸው። ስለዚህ ለሴቶች የሚሰጠው ዋጋ በጣም አነስተኛ ነው፣ በስራ ግን ትልቅ። ስለዚህ እነኚህ ሁሉ ሊገጥሟቸው እንደሚችሉ ማሰብ አለባቸው። ዋናው ሁልጊዜ ግን ሆኖ መገኘት፣ በቃ በስራ ምንም አይነት ክፍተት እንዳይገኝብህ ሁልጊዜ አቅምህን መጨመር፣ ማንበብ፣ ሁሌ ተፎካካሪ መሆን፣ ራስህን በደንብ አድርገህ መግለጽ ከቻልክ ማንኛውንም ፈተናዎች ማለፍ ትችላለህ። ከዛ በተረፈ ሀሳባችንን መግለጽ መቻል አለበት። በቃ እነኚህን ነገሮች ማድረግ ስንችል ለሌሎችም ሰዎች እንጠርፋለን፣ ለራሳችን ብቻ ሳይሆን ማለት ነው።
አሰልጣኝ መሰረት ማንም በተመለከተ በምስራቅ ኢትዮጵያ ለረጅም ጊዜ በስፖርት ጋዜጠኝነት እና አሰልጣኝነት የሰራው አቶ ምትኩ ቶላ እንዲህ ይላል።
መሰረት ማኔ ያው እግር ኳስ የምተነፍሰው እሱን ነው ማለት ይቻላል። አዝናኙን እግር ኳስ የመከተል ዘይቤ ነው ያላት። በተለይ ድሬዳዋ ከነማን በያዘችበት ጊዜ ይህ ነገር በደንብ ታይቷል። እንደኔ የኢትዮጵያ እግር ኳስ ትልቁ ችግር እነ መሰረትን በማጣቱ ሁሉ ልትገልጸው ትችላለህ። እግር ኳስን ተጫውተው የማያውቁ ወይንም ደግሞ በእግር ኳስ ውስጥ ያልኖሩ በአጋጣሚ የእግር ኳስ ውስጥ አሰልጣኝ የሆኑ ሰዎች የተጠራቀሙበት ነው። እነሱ ደግሞ ከደላሎች ጋር ከተጫዋቾች ጋር ተሳስረዋል። ከክለብ ክለብ ሲሄዱ እነኝም ተጫዋቾች ይዘው ይሄዳሉ። ክለብ የሚያስቀጥሯቸው ደላሎች ናቸው። ተጫዋቾች የሚያዘዋውሩት ደላሎች ናቸው። እንደነ መሰረት አይነት ደግሞ ኔትወርክ ውስጥ የሌሉ በድለላ የማያምኑ ተጫዋችን በችሎታው ማምጣት የሚፈልጉት ግን እየከበዳቸው ብዙዎቹ መሰረት እንደ እንስት እንደውም የተሻለ ቦታ ትደርሳለች ብለን እንጠብቅ ነበር።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።